የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ሰላም እንደምናመሻችሁ። የዛሬ ጥር 30 2011 ዓ.ም ተመረጥ ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። እነ ጄኔራል ክንፈ ዳኘው ላቀረቡት መቃወሚያ የአቃቢ ሕግ ምላሽ ባለመድረሱ ተጨማሪ የዝግጅት ቀን ተጠየቀ ዘገባ ይኖረናል። የቡርጂ ወረዳ ነዋሪዎች አቤቱታ።
ህፃን እናት እያየች ከእናት ጀርባ ተወስዶ የታረደበት ወረዳ ነው።
በዚህም ምክንያት የመንግስት ሰራተኞች የስራ ማቆም አድማ ማድረጋቸውን ገልጸዋል። በሙሉ ዘገባ እንመለስበታለን። ኤርትራና ኢትዮጵያን የሚያገናኘው የሞአ ሀጀር ሁመራ መንገድ መከፈት አዲስ እንቅስቃሴ ፈጥሯል።
ሁመራ ላይ በተሰኔ መከፈቱ ከምንም በላይ ለህዝቡም ሆነ ለነጋዴዎች በጣም አመቺ የሆነ መንገድ ነው ያለው። መንገዱ በጣም የተመቸና ለመኪኖች በተለይ ለአሁን ለዘመናዊ መኪኖች ምቹ ነው።
ዝርዝር ዘገባ አለን። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ የተወካዮች ምክር ቤት ኮሚቴ ባለፈው ዕለት የፕሬዝዳንቶችን የግብር ክፍያ በተመለከተ ርዕስ ላይ የምስክሮችን ቃል ይሰማል። ሂደቱ በዲሞክራቲክ ፓርቲው የሚመራ የደህንነት ኮሚቴ የፕሬዝዳንት ዶናልድ ትራምፕን የግብር ክፍያ መረጃ ለመመርመር የሚያስችለው የመጀመሪያው እርምጃ ይሆናል ተብሏል። ባለፈው ወር የተወካዮቹን ምክር ቤት ተቆጣጥረው የበላይነቱን የያዙት ዴሞክራቶች በኮሚቴ ደረጃ የትራምፕን የግብር አከፋፈልና ምናልባትም በፖሊሲ ውሳኔዎች ላይ ተጽዕኖ አሳድረው እንደሆን ለማወቅ በርካታ ምርመራዎችን ጀምረዋል። የግለሰብ ግብር ክፍያ ታሪክ በሚስጥር ደረጃ የሚያዝ ቢሆንም በሀገሪቱ ሕግ መሰረት ግን የተወካዮቹ ምክር ቤት የስነ ምግባር ኮሚቴ ሊቀመንበር የማንኛውም ሰው የግብር አከፋፈል ሰነድ ለመመልከት ሙሉ ስልጣን አለው። ይህ ጉዳይ ሚስተር ትራምፕ ለፕሬዚዳንትነት እንደሚወዳደሩ ዘመቻ ከጀመሩበት ጊዜ አንስቶ ሲጓተት የቆየ መሆኑ ሲታወቅ አሁን መረጃውን በፈቃዳቸው ባለመስጠታቸው ሊፈነዳ ችሏል ተብሏል። የምርጫ ተቀናቃኛቸው የነበሩት የቀድሞ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን ግን ግብር መክፈላቸውን የሚያረጋግጠው ሰነድ በወቅቱ መስጠታቸው ይታወቃል። የቬንዙዌላ ወታደሮች ከዩናይትድ ስቴትስ እና ሌሎች ሀገሮች የሚላከውን ሰብአዊ እርዳታ ለማገድ ቁልፍ የድንበር መተላለፊያ በር ዘግተዋል። በትላንትናው ዕለትም ቬንዙዌላ ከኮሎምቢያ በሚያገናኘው ድልድይ መሀል ግዙፍ ብርቱካናማ ቀለም ያለው ነዳጅ ጫኝ መርከብና ሁለት ሰማያዊ ኮንቴነሮችን አኑረው የታጠቁ ወታደሮች ደግሞ ድንበር ለመሻገር የሚሞክሩትን እንዲመልሱ አካባቢውን ይቃኛሉ። ዩናይትድ ስቴትስ በአስቸኳይ ያስፈልጋል የተባሉትን ምግብና መድኃኒት ጨምሮ ለቬንዙዌላ 20 ሚሊዮን ዶላር ለመርዳት ቃል ገብታለች። ፕሬዚዳንቱ ኒኮላስ ማዱሮ ግን ቬንዙዌላ የለማኞችን አገር አይደለችም፣ ለዩናይትድ ስቴትስ ወታደራዊ ወረራም መንገዱን አጠርግም ሲሉ ተከራክረው እርዳታውን ውድቅ አድርገዋል። በነዳጅ ዘይት ሽያጭ የሚታገዘው የቬንዙዌላ ምጣኔ ሀብት የዓለም ገበያ በመውደቁ በሙስናና በሶሻሊስቱ ፖሊሲዎች መካከል ተንኮታኩቷል። በዚህ ሳቢያም ሀገሪቱ ውስጥ የምግብ የነዳጅ ዘይትና ሌሎች መሰረታዊ ቁሳቁሶች ከፍተኛ እጥረት ተፈጥሯል። ግሽበት ከቁጥጥር ውጭ በመውጣቱም በሚሊዮኖች የሚቆጠሩ የቬንዙዌላ ዜጎች ወደ ጎረቤት ኮሎምቢያ ለመኮብለል ተገደዋል። በሌላ ዜና በርካታ የአውሮፓ ህብረት አገሮች ጁዋን ጓዲዮ ተጠባባቂ የቬንዙዌላ ፕሬዚዳንት ናቸው ሲሉ በዚህ ሳምንት እውቅና መስጠታቸው ኒኮላስ ማዱሮን ይበልጥ ይገላቸዋል ተብሎ ይገመታል። እርምጃውን ለመደገፍ አንዳንድ ሀገሮች ያላቸው ጥርጣሬ ግን ለማዱሮ ጊዜ መግዣ ይሆንና ተቃዋሚያቸውን ይበልጥ ይጨቁኑታል ሲሉ ታዛቢዎች ይናገራሉ። ጁዋን ጓዶ ህገ መንግስቱ የሚሰጣቸውን መብት መሰረት በማድረግ የቬንዙዌላ ተጠባባቂ ፕሬዚዳንት መሆናቸውን ከአስር ቀናት በፊት እንዳወጁ የዩናይትድ ስቴትስ ፕሬዚዳንት ከሌሎች 14 የላቲን አሜሪካ መንግስታት ቅጽበታዊ እውቅና ተሰጥቷቸዋል። በመጨረሻም ከስድስት ዓመታት በፊት ካሜሮናዊው ጋዜጠኛ ከጂም ፎሌ ጋር በጽንፈኛው እስላማዊ ቡድን የታገተው እንግሊዛዊ ፎቶግራፍ አንሺ እና ጋዜጠኛ ጆን ካንቴል በህይወት መኖሩ ይታመናል ሲሉ የብሪታንያ የደህንነት ሚኒስቴር ቤን ዋሌስ አስታውቀዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። እነ ሜጀር ጀነራል ክንፈ ዳኘው ለተመሰረቱባቸው ክሶች ላቀረቡት መቃወሚያ የአቃቤ ሕግ ምላሽ ባለመድረሱ ተጨማሪ የዝግጅት ቀን ጠይቋል። የተከሳሽ ጠበቆች አግባብነት ያለው ጥያቄ አይደለም ሲሉ ተቃውመውታል። ፍርድ ቤቱ ተጨማሪ መዘጋጃ ጊዜ ፈቅዷል። መለስካቸው አመሀ ዝርዝር አለው።
በነ ሜጀር ጀነራል ክንፈ ዳኘው የክስ መዝገብ በተለያዩ የሙስና ወንጀሎች አቃቤ ሕግ ለመሰረተባቸው ክሶች ለሰጡት የክስ መቃወሚያ ዛሬ ሊያቀርበው የነበረው ምላሽ እንዳልደረሰለት አቃቤ ሕግ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 15ኛ ወንጀል ችሎት ገልጿል። አቃቤ ሕግ ለፍርድ ቤቱ እንደገለጸው ከሆነ የሥራ መደራረብ ስላለና በተለይም እነዚህን የክስ መዝገቦች በኃላፊነት ሲሰሩ የነበሩ አቃቤ ሕግ በሕመም ምክንያት በሥራ ገበታቸው ላይ ስላልተገኙ ለክስ መቃወሚያዎች መልስ ለማሰናዳት አልተቻለም ብለዋል። በሌሎች መዝገቦች ላይም ተመሳሳይ ትዕዛዞች የተሰጡ በመሆናቸው የሥራውን መደራረብ አባብሶታል ሲል አቃቤ ሕግ አስረድተዋል። ስለሆነም ተለዋጭ ቀጠሮ እንዲፈቀድለትና ለክስ መቃወሚያዎቹ ተገቢ መልስ እንዲያዘጋጅ አመልክተዋል። የተከሳሽ ጠበቆች በሙሉ በአቃቤ ሕግ የቀረበውን ጥያቄ በጥብቅ ተቃውመዋል። ጠበቆቹ የሥራ መደራረብ ሊኖር እንደሚችል ቢገምቱም ጥያቄው አግባብነት ያለው ነው ብለው እንደማያምኑ ተናግረዋል። ደንበኞቻቸው የዋስ መብት ተነፍገው በእስር ላይ እንዳሉ በማስታወስ ይህ የአቃቤ ሕግ የተጨማሪ ጊዜ ጥያቄ የተፋጠነ ፍትህን የሚያደናቅፍ መሆኑን ገልጸዋል። የዘገየ ፍትህ ደግሞ የተነፈገ ያህል ነውና ፍርድ ቤቱ ይህን የማስተካከል ኃላፊነት የእሱ መሆኑን በመጥቀስ የአቃቤ ሕግ ጥያቄ ታልፎ ባቀረቡት የክስ መቃወሚያ ብይን እንዲሰጥ አመልክተዋል። ይህ ካልሆነ ደግሞ እጅግ አጭር ተለዋጭ ቀጠሮ እንዲሰጥ አቤት ብለዋል። የሁለቱን ወገን ክርክር ያዳመጠው ፍርድ ቤት አቃቤ ሕግ ለክስ መቃወሚያዎቹ መልሱን በጽሑፍ አዘጋጅቶ እንዲቀርብ ለየካቲት 11 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ላደረሰን አጠር ያለ ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የቡርጂ ወረዳ መንግስት ሰራተኞች የስራ ማቆም አድማው በማንነታቸው ይደርስብናል ካሉት ጥቃትና የወረዳው የስራ ኃላፊዎች መታሰርን ተከትሎ እንደሆነ ተናግረዋል። የቡርጂ ብሔረሰብ ተወካዮች ነን የሚሉ ቁጥራቸው 70 የሚሆኑ ሰዎችና የሀገር ሽማግሌዎች በደል ደርሶብናል ሲሉ ወደ ክልሉ ርዕሰ መስተዳድር ቢሮ በመሄድ አቤቱታ አቅርበዋል። የክልሉ ርዕሰ መስተዳድር ጽህፈት ቤት አቶ ታመነ ተሰማ በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ የስራ ማቆም አድማ ማድረግ ተገቢነት የለውም ብለዋል። ዮናታን ዘብዲዮስ በተከታዩ ሪፖርት ጉዳዩን ይዳስሰዋል።
በቡርጂ ወረዳ የመንግስት ስራ ማቆም አድማ የተደረገው ካለፈው ሳምንት ጀምሮ ሲሆን እየደረሰብን ነው ያሉት ዘር ማጥፋትና ማንነት ተኮር ጥቃት ይቁም በማለት ነው። የወረዳው ምክትል አስተዳዳሪና የፍትህና ጸጥታ ጽህፈት ቤት ኃላፊ ያለአግባብ ለስብሰባ ወደ አዋሳ ተጠርተው በመጡበት በክልል መንግስት መታሰራቸውም ሌላኛው ምክንያት መሆኑን ተናግሯል። በደል ደርሶብን ፍትህ ፍለጋ ለክልል መንግስት አቤት ለማለት መተናል ያሉት አቶ ደረሰ ካሹ እኛ እያልን ያለነው ወንጀል የሰሩ እንደሆን አይታሰሩ ሳይሆን የወረዳው ህዝብ ችግር ውስጥ እያለ እነሱ በመታሰራቸው ተጨማሪ ጥቃት እየደረሰብን ነው ብሏል።
የደቡብ ክልል መንግስት ህዝብ አለኝ ብሎ እኛን ለማየት እስከዛ ድረስ ባይመጣም እስቲ እኛ ደግሞ ወደ እሱ ተንቀሳቅሰን መፍትሄ እናገኝ ይሆናል በሚል ነው። 2 ዓመት ሞልቶናል እኛ ወደ ግጭት ከገባን። አርሶ አደራችን ዛሬ በዘመናዊ መሳሪያ በታጠቁ በጫካ ውስጥ በመሸጉ ኃይሎች መመታት ከጀመረ 2 ዓመት ጨርሷል። ይህንን ደግሞ የደቡብ ክልል መንግስትም ያውቋል። የቡርጂ አርሶ አደርም ሆነ የመንግስት ሰራተኛ ህፃን አዋቂው መውጫ መግባት አጥቷል። በአሁኑ ሰዓት ህፃን እናት እያየች ከእናት ጀርባ ተወስዶ የታረደበት ወረዳ ነው። ዛሬም ድረስ ያቺ እናት አእምሯ ዞሮ አብኖርማል ሆናለች። ምክንያቱም በእሷ ፊት ስለተደረገ እንደገና ደግሞ ነፍሰ ጡር ሚስት፣ ባልና ሚስት፣ ባል ከፊት ለፊት እሷ ከኋላ ተቀምጠው እርሻ ውለው በሞተር ሲገቡ እዛው የተረሸኑ፣ እንደዙ እርሻ ውለው የሚገቡ ወጣቶች የሚረሸኑበት፣ አዋቂ ሽማግሌ፣ ሴት ወንድ፣ መንግስት ሰራተኛ ጭምር። ስለዚህ ሰው እንዴት ከከተማ ወጣ ማለት ሰላም የማያገኝበት የሚሞትበት ሁኔታ ነው ያለው።
ይመለከታቸውን የክልሉ መንግስት ቢሮዎች ደጅ ብንጠናም በስርዓት ያነጋገርን አካል የለም በማለት ቅሬታቸውን ገልጸዋል። የክልሉን ሪስ መስተዳድር እንዳያገኙ መከለከላቸውና በፖሊስ ከቢሮ ተባረው መውጣታቸውን አቶ ሉላ ሎሌ ተናግሯል።
ከዚህ በፊትም መጠኑን ለያይ እንጂ ችግሮች ነበሩ። በአሁኑ ሰዓት ነፍስ ግቢ ነፍስ ውጪ ደረጃ ላይ ደረሰበት ሁኔታ ነው። ይህንንም ለማስረዳት ስንል እዚህ ሪስ መስተዳድር ላይ ከኛ በጥሞና ሰምቶ ምላሽ የሰጠ ክፍል የለም። ሂዱ ሲባል ነው እንግዲህ ተከፍተን ግቢ ይወጣናል።
ወይዘሮ አሰገረች አስፋ መንገዱ ለሁለት አመት መዘጋቱ ወላድናቶችን ማሳከምና በጤና ተቋም እንዲወልዱ ማድረግ አልተቻለም። በየመንገዱ በታጠቀ ኃይል ኢሰብአዊ ጥቃት እየተፈጸመባቸው መሆኑን ገልጸዋል።
በሁሉም አቅጣጫ መንገዱ ዝግ ነው። ባለው መንገድ ራሱ ሰው ማታ እየሄደ እናት በአምቡላንስ በጥይት ተመተው እናትም ሞታ ህፃንም ሞቶ የአምቡላንስ ሹፌር አሁን እስካሁን አካለ ጎደሎ ሆኖ ቤት ቁጭ ብለዋል። ስለዚህ ይህንን ሮሮ ለማሰማት ነው እዚህ የመጣ ነው። ግን መተን ምንም ሰሚ አላገኘ ነው።
ችግሩ በዞን በክልልና በፌደራል መንግስት ትኩረት እንዳልተሰጠውም ተናግሯል።
እስካሁን የወረዳ አመራር ለዞን አቅርቦ ዞንም የእኛን ሀሳብ አያቀርብም የሚያቀርብም አይመስለኝም። ክልልም እስካሁን በሁለት አመት ላይ ምንም ምላሽ አልተሰጠም።
በማንነታቸው ጥቃት ደርሶባቸው ተፈናቅለው ያሉ የቡርጂ ብሔረሰብ ተወላጆች ለረሃብ መጋለጣቸውና ሰብአዊ ድጋፍም እንደማይደረግላቸው አቶ ኃይለማርያም ዱባላይ ተናግሯል። በግጭቱ ምክንያት 35,000 አርሶ አደሮች ከማሳቸው ስለማይደርሱ ለረሃብ መጋለጣቸውን ገልጸዋል። ንብረታቸውና እርሻቸውም በታጠቀ ኃይል መውደሙን ተናግሯል። ከዚህ በተጨማሪም 4,000 የተፈናቀሉ ዜጎች ድጋፍ እንዳልተደረገላቸውም ጠቅሰዋል።
በቅርቡ አንገብጋቢ ችግር ተፈጥሯል። ግን ያው የችግሩ መነሻ ረጅም ሁለት ዓመታትን የፈጀ ችግር ነው። ይሄም በኦነግ የታጠቀ ሰራዊት አርሶ አደሮቻችን ላይ እየተፈጸመ ያለ ሰፊ ጥቃት አለ። ለዚህ የክልሉም ሆነ ፌዴራል መንግስት ያው እውቅና የሰጠው ነገር ነው። በዚህ ምክንያት ከቡርጂ አማሮ ዲላ የሚያመጣ መንገድ ከሁለት ዓመት በላይ ተዘግቷል። ከቡሌ ወራ ቡርጂ መንገድ ተዘግቷል። በተመሳሳይ ለሁለት ዓመት እዛ ይኖሩ የነበሩ ከአያት ቅድመ አያቶቻቸው ጀምሮ ነዋሪ የሆኑ ጭምር ቤታቸው ተቃጥሎ ንብረታቸው ወድሞ ተገለው የቀብር ቦታ ተከልክሎ 3-4 ቀን የመንግስት መከላከያ ሰራዊት ባለበት በልመና የሚቀበሩበት ሁኔታ አሰቃቂ ሁኔታ ነው ያለው።
የወረዳው አመራሮች መታሰራቸውን ተከትሎ ወትሮም ሲደርስብን የነበረው ጥቃት በርትቷል ነው ያሉት አቶ ኃይሌ ማርያም። በቅርቡ የተገደሉ ሰዎችና የተቃጠለውን የሙሬ ጥብቅ ደን በመጥቀስ የክልሉ የሰመስተዳደር ጽህፈት ቤት ኃላፊ አቶ ታመነ ተሰማ በወንጀል የተጠረጠሩ ሰዎች ለምን ታሰሩ ብሎ ስራ ማቆም ተገብነት የለውም፣ ሆኖም ግን ይጠራል ብለዋል።
ዛሬ የከበደ ግጭት ተፈጥሮ አይደለም የሰዎቹ አመጣጥ፣ ሰዎች ለምን ታሰሩብን ነው። ማንም ሰው ከተጠረጠረ በወንጀል ይታሰራል፣ ይጠየቃል፣ ይመረመራል፣ ነጻ ከሆነ ይወጣል። ወንጀል ሰርቶ ከተገኘ ግን ይጠየቃል፣ ማናችንም ማለት ነው። ስለዚህ ስራ ስላቆሙ ተደራጅተው ስለመጡ ወንጀለኛ ከወንጀሉ ይድናል ማለት አይደለም። ስለዚህ ይጣራል ብለን ተነጋግረናል።
አዲስ ጥቃት ስለመኖሩ መረጃው የለኝም፣ በፊትም ያለ ችግር ነው ብሏል። የታጠቁ የኦነግ ሰራዊት በቀጠናው የጸጥታ ችግር ሲፈጥሩ ታይተዋል ያሉት አቶ ታመኔም ከሌሎች አካባቢዎች ወደ ቡርጄ የኦነግ ሰራዊት እየገባ ነው ስለተባለው በግል የማውቀው ነገር የለም ብሏል። ለሁለት ዓመት ተዘግቶ ያልተከፈቱ መንገዶች ስለመኖራቸውም ተናግሯል። የፌዴራል መንግስት መከላከያ ሰራዊትና የክልሉ ልዩ ኃይል በአካባቢው ጸጥታ የማስከበር ስራ እየሰራ ነው ይላሉ ኃላፊው። የክልሉ ርዕሰ መስተዳድር ችግራችን እንዳይሰሙ በአቶ ታመኔ ተከልክለናል ስላሉትም ይህንን ብለዋል።
ተከልክለናል ሳይሆን ከኔ ጋር የተነጋገሩት ነገር ብኖር ስብሰባ ላይ ናቸው። አሁን ለ5 ደቂቃ ከስብሰባቸውን አቋርጠው ያነጋግሩን አይቻልም ብያቸዋለሁ። ድንገት ሰው ተሞ ስለመጣ ስብሰባ አቋርጦ የክልሉ ርዕሰ መስተዳድር ወርዶ የሚያነጋግርበት አግባብ የለም። በጣም ወሳኝ ነው ብለን ስናምን እኛ ልንጋብዛቸው እንችላለን።
እርስዎ የሚሉት ሀሳብና የክልሉ ርዕሰ መስተዳድር ስለተጋጨ
የሚጋጭ ነገር የለውም። በመሰረት
የክልሉ ርዕሰ መስተዳድር ምንድን ነው ያሉኝ፣ እዛ አካባቢ ያለው የጸጥታ ጉዳይ ከክልሉ መንግስት አቅም በላይ
መንገድ ለሁለት ዓመት ከተዘጋ ከክልል አቅም በላይ ነው ማለት ብሩ ትክክል ናቸው። ምንም የሚያጠያይቅ ነገር የለውም።
መልካም። ከዛ በኋላ የክልሉ መንግስት ምንድን ነው ማድረግ ያለበት?
ከፌደራል መንግስት ጋር መነጋገር ነው፣ ከኦሮሚያ ክልል መንግስት ጋር መነጋገር ነው። የተለየ እርምጃ ሄዶ የሚወስድበት አግባብ የለውም።
ዛሬም በቡርጂ ወረዳ ስራ የማቆም አድማ እንደቀጠለ ነው። የአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የአክሱም ሐውልት አስቸኳይ ጥገና ካልተደረገለት ሊወድቅ ይችላል ተባለ። በሐውልቱ ላይ ጥናት ያካሄዱ በመቀሌ ዩኒቨርሲቲ የአርኪኦሎጂ መምህር የሆኑት ዶክተር ህልሁፍ በረህ ከሮም ኢጣሊያ የመጣው ቁጥር 2 ተብሎ የሚታወቀው ሐውልት በተተከለበት ወቅት ቁጥር 3 ተብሎ የሚታወቀው ሐውልት ላይ ተጽዕኖ ፈጥሯል ብለዋል። የኢትዮጵያ ቅርስ ጥናትና ምርምር ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ በበኩላቸው ጥገናው እስካሁን ያልተካሄደው ስራውን ሰፊ ጥናትና ከፍተኛ ጥንቃቄ ስለሚያስፈልገው ነው ብለዋል። ጥናቱ ተጠቃሎ በቀጣይ ሳምንት ጥገናውን የሚፈጽም ተቋም ጋር ስምምነት በመፈጸም ስራው በዚህ ዓመት ለማጠናቀቅ ይሰራል ብለዋል። ሙልጌታ ጽብሃ ተከታዩን ሪፖርት አድርሶናል።
ከአክሱም ሐውልቶች በቁመቱ 3ኛ ደረጃ የሚቀመጥ ቁጥር 3 ተብሎ የሚጠራ ሐውልት ስደት ላይ የነበረውን ቁጥር 2 ሐውልት ወደ ሀገር ውስጥ ገብቶ ከተተከለ በኋላ እከላ አጋጥሞታል። በሐውልቱ ለረጅም ጊዜ ጥናት ያካሄዱ በመቀለ ዩኒቨርሲቲ የአርኪኦሎጂ አስተማሪ ዶክተር ሁሉፍ በርሃም ሐውልቱ አስቸኳይ የቅርስ ጥገና ካልተከናወነለት የመውደቅ አደጋ ሊያጋጥመው ይችላል ብለዋል።
ከጣሊያን የተመለሰው ቁጥር 2 ያን ምንጠራ ሐውልታችን ሲተከል በጣም ብዙ ነገር ኢንቮልቭ አድርጎ ነበር የተተከለው። በጣም ከባድ ክሬኖች ነበሩ። በጣም ከባድ የሆኑ የብረት ስካፎልዲንግ ነበሩ። ሌሎችም የግራውንድ ስራ ሲሰሩ በዚህ ጊዜ በድምጽና በሌሎች እንቅስቃሴዎች መረበሽ ምክንያት ሐውልቱ ወይም ቁጥር 3 ምንለው ሐውልት ከጥንት ጀምሮ ያልወደቀ ያልተሰበረ ኦሪጅናሊቱን ጠብቆ ያለ ሐውልት ዘምብሏል እና አሁን 0.23 ዲግሪ ነው ዘምብሎ ያለው። ተጨማሪ አደጋ ለመከላከል በሸራ ተወጥሮ ታስሯል። ስለዚህ ሸራው ሲወጠር ሐውልቱን ሮድ እንዳያረገው ወይም እንዳይሸረሽረው ከሸራው ስር እንጨት ነገር ተደርጎበት ነበር። አሁን ግን ጊዜው ስለወሰደ 11 አመታት አስቆጥሯል። አሁን ከሸራው ስር የነበረው እንጨት በፀሐይና በዝናብ ምክንያት እየበሰበሰ እየወደቀ ነው። ስለዚህ ሸራው በፊት ተወጥሮበት የነበረውን ስትሪንግስ አሁን እየላላ እየሄደ ነው ማለት ነው። ስለዚህ ሸራው ሲላላ ሐውልቱ አሁንም መዘንበሉ የግድ ነው።
በሐውልቱ ከመቶ ዓመት በፊት የተካሄደው የአርኪኦሎጂ ጥናት እንደሚያሳየው በ0.09 ዲግሪ ወደ ሰሜን ምስራቅ አቅጣጫ መዘንበሉ ያሳይ ነበር ያሉት ዶክተር ሁሉፍ ወደ ጣሊያን ተወስዶ የነበረውን ሐውልት ቁጥር 2 ለመትከል በተደረገው እንቅስቃሴ የመዘንበል ሁኔታው ወደ 0.23 ዲግሪ አሳድጎታል ብለዋል። የሐውልቱ ችግር ለመፍታት ቶሎ የጥገና ስራ ለመፈጸም ታቅዶ የነበረ ቢሆንም እስካሁን አልተፈጸመም ሲሉ ዶክተር ሁሉፍ ተናግሯል። ባለፉት 2 ዓመታት ጥገና ለማካሄድ ተብሎ ስምምነቶች ቢፈጸሙም የመድረክ ውይይት ከማካሄድ የዘለለ ተግባር አልተፈጸመም ብለዋል።
ይህንን ስራ ልክ የቁጥር 2 ሐውልት ተከላ እንዳበቃ ቁጥር 3 ሐውልት እንዲስተካከል ስታብላይዝ እንዲደረግ የሚል ነበር ፕሮጀክቱ። ሆኖም አንዳንድ የዩኔስኮ ሪፖርቶች እንደሚጠቁሙት በስራው መጓተት ምክንያት የጣሊያን መንግስት ብሩን መልሶታል የሚል አንድ ሪፖርት አግኝቻለሁኝ። ስለዚህ ከዛን ጊዜ በኋላ ባለቤት አጥቶ ሐውልቱ ለአደጋ ተጋርጦበት ይገኛል ማለት ነው። በጣም ዝም ብሎ ነው ያለው። ብዙ ጊዜ አስተያየት ተሰጥቷል። ብዙ ጊዜ በሚዲያም ይተላለፍ ነበር። በጣም ድግግሞች ባይሆንም ግን አልፎ አልፎ ግን ይሰጣል፣ አስተያየት ይሰጥበታል፣ ተሰጥቶበታል። ግን እስካሁን መፍትሄ የሰጠበት አካል የለም።
አሁንም ችግሩ በቀላሉ መፍታት የሚቻል ነውና የሚመለከተው የመንግስት አካል ቶሎ ወደ መፍትሄ ይግባ ሲሉ ተናግሯል።
ቅርሱ ሐውልቱ ባለቤት የለውም እስካሁን ማለት ነው። እና አደጋው ግን ከጊዜ ወደ ጊዜ እየከፋ ነው እየሄደ ያለው። ይሄ የግድ ነው እና የሚመለከተው አካል በአስቸኳይ መፍትሄ መስጠት ይገባዋል። መፍትሄውን ቀላል ነው ወይም በጣም የታወቀ ነው። ሐውልቱ ያለበትን ወይም ያረፈበትን ቦታ አርኪኦሎጂካሊ ፈትሾ ምን እንዳለ ጉድጓዱን፣ ስትረንግዙን፣ ኤቭሪቲንግ ይህንን በማጣራት ቼክ በማድረግ ፋውንዴሽኑ ማስተካከል ነው ወይም መሰረቱን ማስተካከል ነው። መሰረቱን አስተካክለው ሐውልቱ ወደ ነበረበት ቦታ በመመለስ የትም ቦታ ሳይንቀሳቀስ እዛው ነው ተንጠልጥሎ የሚቆመው። በክሬኖች ተንጠልጥሎ በማቆም መሰረቱን ወይም ግራውንዱን በማስተካከል ተመልሶ ማቆም በጣም ቀላል ስራ ነው። ሸራውን ከዛ በኋላ ሊፈታ ይችላል ማለት ነው። ግን ለዚህ ኮሚትመንት ይጠይቃል።
የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታም በዚህ ጉዳይ በስልክ አነጋግረናቸዋል። የአክሱም ሐውልት ቁጥር 3 ያጋጠመውን ችግር ለመፍታት ለብዙ ዓመታት ጥናት ተካሂዷል ብሏል። የጥገና ስራ ለመጀመር በተባበሩት መንግስታት ድርጅት የትምህርት ሳይንስና የባህል ተቋም ዩኔስኮ በጥናቱ ላይ ግብረ መልስ አስፈላጊ ስለነበረ ባለፈው ሐምሌ ወር ጥናቱ ተጠናቆ ሰነድ ወደ ድርጅቱ ተልኮ ከ10 ቀን በፊት ምላሽ ተሰጥቶናል ሲሉ ተናግሯል። አቶ ዮናስ
በፊት ነው ሰነዱን ለእኛ የላኩልን። በዩኔስኮ የተሰጠን ሪኮመንዴሽን የመጀመሪያውን ከጣሊያን የመጣውን ሐውልት በመትከል ሂደት ውስጥ የተሳተፉ አካላት የሙያ ብቃት እና የባለሙያዎች ስብስባቸው ጠንካራ መሆኑ ብቻ ሳይሆን በዛው በራሱ በአክሱም ሳይት ተግባ ተግባራዊ የሆነ ተሞክሮ ያገኙ ስለሆኑ እዛኛው ላይ ነበራቸው ተሞክሮ እዚህ ላይ ሊጠቀም ስለሚችል እነሱም ብትጠቀሙ የሚል ምክረ ሀሳብ አገኘን።
ሀውልቱ ከማዘመን በተጨማሪ ጥንታዊ መካነ መቃብሮችና የአርኪኦሎጂ ቁፋሬው የተካሄደባቸው ቦታዎች ጎርፍ እየገባባቸው ለአደጋ እንደተጋለጡ በጥናት ተረጋግጧል ያሉት አቶ ዮናስ የሚካሄደው ጥገናም እነዚህ ባካተተ መልኩ ለመፈጸም ነው እየተሰራ ያለው ብለዋል።
ሀውልት እንለዋለን እንጂ ከስር በጣም ብዙ ቀሶች ናቸው ያሉት። ስለዚህ ይህ ሙሉ ለሙሉ የውሃ ተፋሰስ ስርዓቱንም ውስጡ ያለውን አጠቃላይ ያለውንም የመቃብሮች ስትራክቸር መዋቅር ማጠናከር ላይ ምን ልንሰራ እንችላለን የሚለውን ኮምፕሬንሲቭ የሆነ ጥናት ይሁን የሚለውን አቅጣጫ ተከትለን ነው የኮንሰልቲንግ ፕሮጀክቱን የጀመርነው ማለት ነው።
የጥገናው ስራ እስካሁን ለምን ዘገየ ብለን ለአቶ ዮናስ ጠይቀን ስራው ሰፊ ጥናት የሚጠይቅ እጅግ ጥንቃቄ የሚያስፈልገው በመሆኑ እንዲሁም ከብዙ ባለድርሻ አካላት አስተዋጽኦ የሚጠበቅ በመሆኑ ነው ብለዋል። በተጨማሪ ዩኔስኮ የተጠናቀቀው የጥናት ሰነድ አጽድቆ ለመላክ ጊዜ ወስዶብናል ሲሉ ገልጿል። በቀጣይ ሳምንት ጥገናውን ከሚያካሂድ ዓለም አቀፍ ተቋም ጋር ውል ይፈጸማል ያሉት ዋና ዳይሬክተሩ የጥገና ስራም በዚህ አመት እንደሚጠናቀቅ ተናግሯል።
ፕሮግራም አሁን እየዘረጋን ያለ ነው። ይህን ኮንትራክት ከረምትተን ዘንድሮ ክረምት ከመግባቱ በፊት ሳይቱ ላይ ኢንተርቬንሽን ስራዎችን ጀምሮ ለማጠናቀቅ ነው ግቢዘን እየሰራን ያለን።
ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። ተከታዩ ዘገባችን ኤርትራና ኢትዮጵያን የሚያገናኘው አምሃጀር ሁመራ መንገድ መከፈት በንግድ እንቅስቃሴው ላይ ያመጣውን ለውጥ የተመለከተ ነው። ብርሃነ በርሀ ከአስመራ ተከታዩን ሪፖርት ልኳል።
ኤርትራና ኢትዮጵያን የሚያገናኘው የአምሃጀር ሁመራ የየብስ መንገድ ተከፍቶ በሁለቱ አገራት መካከል ለአጭር ጊዜ ተቋርጦ የነበረው የንግድ ግንኙነት ዳግም ከጀመረ ከሶስት ሳምንታት በላይ አስቆጥሯል። የአምሃጀር ሁመራ የየብስ መንገድ መከፈት በሁለቱ አገራት መካከል የተጀመረውን የህዝብ ለህዝብና የንግድ ግንኙነትና ዝምድናን የሚያጠናክር እንደሆነ ቪኦኤ ያነጋገራቸው ነጋዴዎችና የጭነት መኪና አሽከርካሪዎች ተናግረዋል። ከወለጋ ጉተን በቆሎ ጭኖ እንደመጣ የተናገረው ወጣት መኪና አሽከርካሪ ሙላቱ በላይ ነጋዴዎቹና ሸማቾቹ ያለምን ችግር በፍቅር እየተገበያዩ እንደሆነ ተናግሯል።
እኔ በበኩሌ በጣም ቆንጆ ነገር ነው ብዬ ነው የማስበው። ምክንያቱም አንደኛ ተነፋፍቆ የኖረም ህብረተሰብ ነው። ፍቅር ለፍቅርም ስለተገናኘም በገበያውም ደስ ብሎትና ምንም እንከን ሳይኖር ሳይከፋፋ ነው እየተገበያየ ያለውና ጥሩ ግንኙነት ነው ብዬ ነው የማስበው።
ከባህር ዳር ከተማ የተለያዩ የእህል ምርቶችን ጭኖ እንደመጣ የተናገረው ሌላ ነጋዴ በበኩሉ የሁመራ አምሃጀር መስመር መከፈት ለህዝቡና ለነጋዴው ትልቅ ጠቀሜታ ስላለው ግንኙነቱ በይበልጥ ተጠናክሮ መቀጠል አለበት ሲል ተናግሯል።
ሁመራ ላይ በተሰኔ መከፈቱ ከምንም በላይ ለህዝቡም ሆነ ለነጋዴዎች በጣም አመቺ የሆነ መንገድ ነው ያለው። መንገዱ በጣም የተመቸና ለመኪኖች በተለይ ለአሁን ለዘመናዊ መኪኖች ምቹ ነው። አየሩ የገበያው ጉዳይ ከፍ ዝቅ ሊል ይችላል። ያም የሆነው የዚህ ላይ የተጠቃሚ ጉዳይ ሊሆን ስለሚችል ያ ያለ ነው በንግድ አለም ላይ እና ይሄ ነው ያለው። እንደኔ በጣም ደስ ይላል። ተመችቶናል። ጥሩ ነው። ሁለት ሀገሮች ተነፋፍቀን ምንኖር የነበርን ህዝቦች በአንድ ላይ በዚሁ እንዲቀጥልና ያው ግንኙነታችን እንዳያቋርጥ የሚል ሐሳብ አለኝ።
ከአዲስ አበባ ሞጆ ነጭ ጤፍ ጭኖ የመጣው ነጋዴ ሚካኤል ተስፋይ በበኩሉ ረጅም መንገድ አቋርጦ ቢመጡም መጠነኛ ትርፍ እንደሚያገኙ ተናግሯል።
እቲ መንገዲ ብጣዕሚ ርሑቕ እዩ ግን ራይካ ይኽእለልካ ትሕር ኮይኑ ምንም ማለት ኣይኮነን።
መንገዱ በጣም ሩቅ ነው። በሁመራ አምሃጀር ተሰነ ያደርገን ነው ወደ ኤርትራ የገባ ነው። አምስት ቀን ፈሽቶብናል። በዚህ ረዥም ርቀት ተጉዘንና በፊት በዛላንበሳ ተጉዘን የምናደርገው የንግድ ዋጋ ተመሳሳይ ነው። መንገዱ ቢርቅም የመኪና ወጪያችንን ችለን ትንሽ ትርፍ ካገኘን በቂ ነው። የባህር ዳሩ ነጋዴ በድንበር ኬላ ላይ ስላለው አሰራር አስመልክቶ ሲናገር ህጋዊ የንግድ ሰነዶችና ፈቃዶችን እንደሚጠየቁ ተናግረዋል።
ንግድ ፍቃድ ያስፈልጋል። በጫንበት ቦታ ላይ ሪያሊቲ ያለ እሱ የተከፈለበት አሱና ይይዘን እሱና ሳይተን ነው እስካሁን እያለፍን ያለ ነው። ማንም ሰው ህጋዊ ሆኖ ቢንቀሳቀስ ለሀገርም ሆነ ለወገን ይጠቅማል እንጂ አይጎዳም። እና በዚህ መሰረት ነው እያለፍን ያለ ነው። እስካሁን በዚህ ነው እየሰራን ያለ ነው። ቀጣይ ህጋዊ ይሁን የሚባለው ከምንም በላይ ደስ ይላል፣ ለነጋዴም ሆነ ለሁሉም አካል ማለት ነው።
በቆሎ፣ ሽምብራ፣ ዳጉሳና ፊኖ ጭኖ እንደመጣ የተናገረው ይህ የባህር ዳር ነጋዴ የገዙበትና የሚሸጡበት ዋጋ ሲወዳደር ብዙም አስደሳች እንዳልሆነ ተናግሯል።
በቆሎ ርካሽ ነው። የሚገርም ነገር እዛ ላይ ፈጅቶ የሚመጣውና እዚህ ላይ የሚሸጠው አያዋጣም። በኢትዮጵያ ብር እዛ ላይ የሚገዛው እስከ ትራንስፖርት 8 ብር ፈጅቶ ነው የሚገባው። 800 ብር ኩንታል ማለት ነው። እዚህ አሁን የሚገርም ነገር ዛሬ አሁን 430 እየተባለ ነው። ያ ማለት ምንድነው? 830 ስራው ይህን ያህል የሚያስደስት ስራ አይደለም። የው ገበያ ከፍ ዝቅ ይላል። አተር 2020 2030 በኢትዮጵያ ይፈጃል። በዚህ ላይ 11 ተኩል 11 ከ60 እየሸጥን ነው ያለነው ዛሬው በዛሬው ለት በናቅፋ ዳጉሳ 8 ከ50 እስከ 8 ብር ድረስ ይሸጣል። ዱቄትን መንገዛው 1000 ብር 9 ከ50 ድረስ እንገዛዋለን። አሁን ሰሞኑን ያለ ገበያ በናቅፋ 5 ከ50 ለ50 ኪሎ 5 ከ50 እንሸጣለን።
የኢትዮጵያ ብር በገበያው ስለማይሰራ በድንበር ላይ ብርን ወደ ናቅፋ እየቀያየሩ ያለምንም ችግር እየሰሩ እንደሆነ የተናገረው ወጣት ነጋዴ ሳሙኤል ሲሆን የመኪና አሽከርካሪ ወጣት ሙላቱ በበኩሉ ከመንገዱ ርቀት አኳያ የመሸጫው ዋጋ ሲወዳደር የናቅፋ ምንዛሬ ከፍ ያለ በመሆኑ ለነጋዴዎችም ሆነ ለሸማቾቹ አዋጭ እንደሆነ ተናግሯል። በመጨረሻ ነጋዴዎችና የመኪና አሽከርካሪዎቹ በኬላ ላይ ያለው የፍተሻ አሰራር ጊዜ የሚወስድ በመሆኑ በቀጣይ አሰራሩ እንዲሻሻል የሚመለከተው የመንግስት አካል ትኩረት እንዲያደርግበት አስተያየታቸውን ሰጥተዋል። ከአስመራ ከተማ በስተደቡብ ወደ ደቀመሐሬ በሚወስደው መንገድ ላይ በሚገኘው መርሃኖ ተብሎ የሚጠራው ጊዜያዊ የመገበያያ ቦታ በየቀኑ የተለያዩ የምግብና የመጠጥ የህንጻና የንጽህና አቃዎች በሁመራ ኦምሃጀር መስመር እየገቡ ነው። ይህ ዘገባ እስከ ተጠናቀረበት ጊዜ ጤፍ ለኩንታል ከ1200 እስከ 1400 ናቅፋ፣ ሲሚንቶ ለኩንታል 185 ናቅፋ፣ 5 ሊትር ዘይት ከ155 እስከ 160 ናቅፋ፣ በርበሬ ለኪሎ ከ40 እስከ 45 ናቅፋ ተሽጧል። በቀጣይ እንደ ገዢው ፍላጎትና የሚገባው ዕቃ ብዛት መጨመርና መቀነስ በዕቃዎች ዋጋ ላይ ከፍና ዝቅ የማለት ሁኔታ ሊኖር እንደሚችል ነጋዴዎች ተናግረዋል። ኤርትራና ኢትዮጵያን የሚያገናኘው የሁመራ ኦምሃጀር የየብስ መስመር የሁለቱ አገራት መሪዎች በተገኙበት ታህሳስ 29/2011 በይፋ መከፈቱ ይታወሳል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በርሀን ለዘገባው እናመሰግናለን። አድማጮች ስትከታተሉ የቆያችሁት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ዝግጅታችን በቅርቡ በፌስቡክ የቀጥታ ስርጭት ይጀምራል። አስተያየት ካላችሁ አስተያየቶቻችሁን በሆርን አት ቪኦኤ ኒውስ ዳት ካም ላይ መላክ ትችላላችሁ። እንደዚሁም በተጨማሪ ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ፣ በትዊተር ገጻችን ላይም ሃሽታግ ቪኦኤ አምሃሪክ ብላችሁ አስተያየቶቻችሁን አድርሱን። አስተያየቶቻችሁን ተቀብለን መልሰን ለአድማጮች እናስደምጣለን። እንግዲህ አድማጮች ለምሽቱ አበሬያችሁ የቆየሁት ጽዮን ግርማ ነበርኩኝ። ዝግጅቱን በቴክኒክ ያቀናበረልን ሞክቢል ያቢሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በተከታዩ የቤቲጂ ሙዚቃ ገርዬ ደናደሩ። በነገው ምሽት እንገናኝ።
Yeah. Kun Radio Sagale Amerika.